ናቸው። በቃ
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ የጋቢና ቪኦኤ አድማጮች። የዛሬ ረቡ ጥር 27 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከያዝንላችሁ ጥንቅሮች መካከል
ያየነው የተደራጀ ከጠበቅነው በላይ የተደራጀና ለፖለቲካ አላማ እና አንዳንዴ ለገንዘብ ኦፍኮርስ የገንዘብም ፖለቲካው ሁለቱም ተመጋጋቢ ናቸው። አላማ ተብሎ የተደራጀ መሆኑ ነው በጣም ከጠበቅነው በላይ የሆነብን።
የሰማችኋቸው የጥላቻና የሐሰት ንግግር ረቂቅን በተመለከተ ያነጋገርናቸው የመብቶችና ብልጽግና ዴሞክራሲያዊ ማዕከል ዳይሬክተር አቶ በፍቃዱ ኃይሉን ነው። አብረውን ያመሻሉ።
ሲጋራ በነጠላ መሸጥ አይቻልም። ይሄ ምን ማለት ነው? ነጠላ አንድ ሲጋራ ስጠኝ ብሎ ለመሸጥ አይቻልም ማለት ነው።
የትንባሆ አጠቃቀምና ስርጭትን በተመለከተ የኢትዮጵያ ሕግ ምን ይላል በሚል የሕግ ባለሙያውን አቶ ሊቁ ወርቁንም አነጋግረናል። እሳቸውን ነበር የሰማችሁት። በሌላ በኩል በማላዊ በሰው አልባ በራሪ መሳሪያ ወይም ድሮን ምህንድስና ስልጠና እየወሰደቻለች ወጣት ሴትም ይዘናል።
አሜሪካን ሴንተር አሜሪካ ወመዘክር ላይ በውስጥ የሚገኛለን ኤርስፔስ ክለብ አለኝ እዛ እና ከተለያዩ ተማሪዎች አሉ። ኢንፎርማል የሆነ ሚቲንግ እናደርጋለን እየተገናኘን ከሃይስኩል ተማሪዎች ጋር።
ሊዲያ ረዘነናት። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። አብራችሁን አምሹ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል።
አመሰግናለሁ ኤደን። ትናንት ማክሰኞ እኩለ ሌሊት ገደማ አዲስ አበባ ውስጥ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሶስት ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። አንዳንድ ነዋሪዎች ለአሜሪካ ድምፅ እንደተናገሩት ግጭቱ በጸጥታ አካላትና በስፍራው በነበሩ ሰዎች መካከል የተቀሰቀሰው በአካባቢው ለሃይማኖታዊ ተግባር የታጠረ ቦታ ምክንያት ነው። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ በፌስቡክ ገጻቸው በግጭቱ የሰዎች ሕይወት መጥፋቱ እንዳሳዘናቸው ገልጸው ያጠፉ አካላትን በሕግ እንደሚጠይቁ ተናግረዋል። ቪኦኤ በትክክል የተፈጠረውን እንዲሁም የደረሰውን ጉዳት ለማጣራት ለፌዴራል ፖሊስ ሕዝብ ግንኙነት ክፍል ቢደውልም ጉዳዩን በተመለከተ የአዲስ አበባ ከተማ ፖሊስን ማነጋገር እንዳለበት ተነግሮታል። የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ለተደጋጋሚ የስልክ ጥሪዎች ምላሽ አልሰጡም። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የተመሠረተውና በመወሰኛ ምክር ቤቱ ክስ ሰሚ ሸንጎ ሲደመጥ የሰነበተው ክስ ሂደት ዛሬ ረቡዕ ይቋጫል። ፕሬዚዳንቱ ስልጣናቸውን ያለአግባብ ተጠቅመዋል፣ የአስተዳደራቸውን አባላት ከዩክሬን ጋር ስላደረጉት ግንኙነት ለምክር ቤት መርማሪ ኮሚቴ የምስክርነት ቃል እንዳይሰጡ አዘዋል ተብለው ነው የተከሰሱት። ዛሬ መወሰኛ ምክር ቤቱ በጉዳዩ ላይ ድምፅ ይሰጣል። ፕሬዚዳንቱ ከተከሰሱባቸው ጥፋቶች ነጻ እንደሚሆኑ ይጠበቃል። በሌላ ዩናይትድ ስቴትስ ዜና ተመሰቃቅለው ካመሸው የአይዋ ክፍለ ግዛት የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩ ምረጣ እስካሁን በወጡ ከፊል ውጤቶች መሠረት የቀድሞው የኢንዲያና ሳውዝ ቤንድ ከተማ ከንቲባና የቬርመንቱ ሴናተር በርኒ ሳንደርስ እጅግ በተቀራረበ ድምፅ ተጣምደዋል። ከ41 ተወካዮች ድምፅ ፔት ቡጅጅ 26.8 ሳንደርስ 25.2 ከመቶ አግኝተዋል። የማሳቹሴትስዋ ሴናተር ኤልዛቤት ዋረን፣ የቀድሞ ምክትል ፕሬዚዳንት ጆ ባይደን፣ የሚኔሶታዋ ሴናተር ኤሚ ክሎብሃር ይከታተላሉ። ይሁን እንጂ ከእስካሁን የገባው የድምፅ ውጤት ከ71 ከመቶ ቀበሌዎች የተቀረው 29 ከመቶ ውጤት መቼ እንደሚደርስ ግልጽ አይደለም። ኤደን፣ ለአሁኑ ያሉኝ አጫጭር ዘገባዎች እነዚህ ናቸው። ወደ አንቺ ልመልስ።
ሀብታሙ ስዩም ለዜናዎቹ በጣም እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ቀዳሚው የዕለቱ ርዕሳችንን እናስደምጣችሁ። ፈቃኝ መሆኑን የመብቶችና ዴሞክራሲ ብልጽግና የተባለ ድርጅት በጥናት አረጋግጫ የተዛቡ መረጃዎችና የጥላቻ ንግግሮች ስርጭቶች ሀገር አቀፉ ምርጫ በሚካሄድበት ወቅትም ሊጨምሩ እንደሚችሉም ድርጅቱ ጠቁሞ
ሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ በአጽሮት ካርድ ወይንም በአማርኛ አጠራሩ የመብቶችና የዲሞክራሲ ብልጽግና ማዕከል በኢትዮጵያ እንደሚካሄድ የሚጠበቀውን ምርጫ 2012ን ከተዛቡ መረጃዎችና ከጥላቻ ንግግሮች ስርጭት መከላከል ያስፈልጋል በሚል ዓላማ ለስድስት ወራት ሲያካሄድ የቆየውን ጥናት ለመገናኛ ብዙሃን ባለሙያዎች አቅርበዋል። የተዛቡ መረጃዎችና ወይም የጥላቻ ንግግሮችን በተለይም ከማኅበራዊ መገናኛዎች አጠቃቀም ጋር እየተበራከቱ የመጡ ችግሮች ናቸው ያለው ማዕከሉ፣ በተለይም ከምርጫ ጋር በተያያዘ በዓለም አቀፍ ደረጃም ቢሆን የተዛቡ መረጃዎች የምርጫ ሂደቶችን እስከ መቀየር እየደረሱ መሆናቸውን ያስገነዝባል። ይህንንም የተለያዩ ምሳሌዎችን እየዘረዘረ ያስረዳል። ቪኦኤ የመብቶችና የዴሞክራሲ ብልጽግና ማዕከልን ዲሬክተር አቶ በፈቃዱ ኃይሉን በዚህ ጥናታችሁ በኢትዮጵያ ያልጠበቃችሁት ግን እውነቱን ያገኛችሁት አዲስ ነገር ምንድን ነው የሚል ጥያቄ አንስቶላቸው ነበረ።
ያልጠበቅነው የሚባለው መጀመሪያ ላይ ቅኝቱ ስንጀምር በጣም ራንደም ወይም ዝም ብሎ የተዘባረቀ የጥላቻና የአስተኛ መረጃ ስርጭት ያለ መስሎን ነበር። ነገር ግን እየቃኘን በመጣን ቁጥርና ለምን ይሄ ኬት ነው የጀመረው ለምንድን ነው ምናምን እያልን እርስ በርስ የጥላቻ ንግግሮቹና የተዛቡ መረጃዎቹ ያላቸውን ግንኙነት ስንመለከት ያየነው የተደራጀ ከጠበቅነው በላይ የተደራጀና ለፖለቲካ አላማ እና አንዳንዴ ለገንዘብ ኦፍኮርስ የገንዘብም ፖለቲካውም ሁለቱም ተመጋጋቢ ናቸው አላማ ተብሎ የተደራጀ መሆኑ ነው በጣም ከጠበቅነው በላይ የሆነብን እና ደግሞ ሌላው አሳሳቢና አስደንጋጭ ማለትም ከዚህ ሙሉ ለሙሉ የጸዳ እና በአንድም በሌላም መንገድ የተዛቡ መረጃዎችን የማያሰራጭ ቡድን ከሞላ ጎደል በእኛ ግኝት የለም ማለት ይቻላል።
ሆን ብለው
በተለይ ሆን ብለው የሚያሰራጩ ጥቂት ቡድኖች ናቸው ግን እነዛ ጥቂት ቡድኖች ከአንድ ቡድን ብቻ አይደለም የሚወጡት፣ ከዛም ከዚህኛውም እና ኢቭን በመንግስት መዋቅር ውስጥም ያሉ አካሎች አሉበት። እነዛን መረጃዎች የተዛቡ መረጃዎች ሆነ ብለው አውጥተው ከእንደገና ለማህበራዊ ሚዲያዎች እየሰጡ መረጃ ቲፕ በማድረግ ስም የተዛቡ መረጃዎች እንዲነዙ በማድረግ ስራ ላይ ናቸው።
አቶ በፈቃዱ ኃይሉ ማዕከሉ ያደረገውን ጥናት ሲያብራሩ እንዳሉት የተዛቡ መረጃዎችንም ሆነ የጥላቻ ንግግሮችን የሚያሰራጩት አካላት የተለያዩ ዓላማዎች ሊኖራቸው ይችላሉ። ይሁንና ዋና ዋና ናቸው የሚባሉት የፖለቲካ ግብን ማሳካትና የገቢ ምንጭ መሆናቸው ነው። በአሁኑ ሰዓትም ይህ ተግባር የብዙ ሰዎች መተዳደሪያ እስከ መሆን ደርሷል ያሉት የማዕከሉ ዲሬክተር በግለሰብ ደረጃ ማዕከሉ ሊጠቅሳቸው የሚችል ሰዎች እንዳሉም ተናግረዋል። የጥላቻ ንግግሮችና የተዛቡ መረጃዎች ስርጭት የሚበራከቱባቸው የተለያዩ ወቅቶች አሉ የሚሉት አቶ በፈቃዱ በተለይ የተለያዩ በዓላት ሲከበሩ፣ የፖለቲካ ፓርቲዎች ወይም ሌሎች ቡድኖች የገቢ ማሰባሰቢያ ሲያካሄዱ ወይም ደግሞ በምርጫ እንዲሁም ውሳኔ ሕዝብ በሚካሄድበት አጋጣሚ ሊሆን ይችላል ብለዋል። ይህንንም ተጨባጭ ነው ባሉት ምሳሌ አስረድተዋል።
የሲዳማ ሪፈረንደም ጊዜ ብዙ የሐሰተኛ መረጃዎች አይተናል። አንዳንዶቹ በስህተት፣ አንዳንዶቹ ባለማወቅ በችኩልነት ዜና ቶሎ ለመስበር ነው። ሌሎቹ ደግሞ ምንም ያልተከሰተ፣ ለምሳሌ በሐዋሳ ለሲቪክ ማህበራት ሊሰጥ የነበረ ስልጠና በተደራጁ ወጣቶች ለአንድ ሰዓት ያክል ተረበሸ የሚለው እኔ ራሱ በአካባቢው ነበርኩኝ። እዛ ሲቪል ማህበራቱ መካከል ነበርን፣ እኛም እንታዘብ ስለነበረ ምንም ነገር አልነበረም። ነገር ግን ይህንን እንትን ብለው 80,000 ያክል ቪው ካገኘ በኋላ ነው ዜናውን እኛ ራሱ ያገኘ ነው ማለት ነው። እና ዜናውን ለማጣራት ስንሞክር እየተቀጣጠለ የመጀመሪያውን ሰው አግኝተናል። ግን የመጀመሪያው መረጃ ሰጪ የምርጫ ቦርድ ተቀብሎኛል እንትን እንደ ዘጋቢነት ከኢዜአ ነው የተላኩት ብሎ በሐሰት የተናገረ ሰው እንደሆነ ደርሰንበታል። ዞሮ ዞሮ ለሆነ ዓላማ ሌሎችን እያሳሳቱ እዛ በቦታው እንዳሉ እያስመሰሉ መስጠት በጣም ስትራቴጂ ሊሆን እንደሚችል አመላካች ነው ብለን እናምናለን። ይህኛው ማለት ነው
የተዛቡ መረጃዎችንና የጥላቻ ንግግሮችን ስርጭት ለማስቆም የሚበጀው የትኛው መንገድ ወይንም ብልሃት ነው? ሕግ መውጣትና ተግባራዊ ማድረግ? እነዚህ መረጃዎችና የጥላቻ ንግግሮች እንዴት እንደሚፈጠሩና እንደሚስፋፉ ሕዝቡን ማስተማርና የመሳሰሉ እርምጃዎች እንደ መፍትሄ ሊቆጠሩ ይችላሉ? በአቶ በፈቃዱ አመለካከት ሊተኮርባቸው የሚገባቸው መፍትሄዎች ግን ሁለት ናቸው።
መንግስት ሁልጊዜም ግልጽ መሆን አለበት። ግልጽ የማይሆኑ ባለስልጣናቶችን ደግሞ ተጠያቂ ማድረግ አለበት። አለበለዚያ አሁን እንደምናየው መረጃዎች በተዛቡ እርስ በርስ የሚጋጩ በሆኑ ቁጥር፣ በተዘጉ ቁጥር ኮንስፓይረሲ ወይም ደግሞ ሴራ ትንታኔዎች ያብቡና
መግባባት እንደ ህዝብም ይሁን እንደ ግለሰብ ከግለሰብ ጋር መግባባት የማንችልበት ደረጃ ብዙ ምስቅልቅል ውስጥ ሊዳርገን ይችላል የሚል ስጋት ስላለን ነው። መንግስት ግልጽነት ነው አንደኛ ሚዲያውን ነጻ አድርጎ መተውም አለበት። ያ በደንብ ሚዲያው መስራት አለበት። ሌላው ምንድነው ጋዜጠኞች እና ሚዲያዎች የፋክት ቼኪንግ ስራ ወይም ሀቅ ማረጋገጥ ስራ በሰፊው መስራት አለባቸው። ያንን እየሰሩ አይደሉም ብለን እናምናለን። ሲቪል ማህበራትም ይሁኑ መንግስትም ይሁን ጋዜጠኞችና ሚዲያዎች የየራሳቸው የሆነ ኃላፊነት አለባቸው። ያንን በአግባቡ ካልተወጡ ግን በተለይ በሚቀጥለው ምርጫ በቀረበ ቁጥር የፖለቲካ ፉክክሩ የናረ በመጣ ቁጥር ዜጎች በተዛባ መረጃ የማይገባ ውሳኔ ሊወስኑ ይችላሉ የሚል ስጋት ነው ያለን።
በኢትዮጵያ ውስጥ በግለሰብም ሆነ በቡድን ሆነው የጥላቻ ንግግርንም ሆነ የተዛባ መረጃን የሚያሰራጩት በአብዛኛው ከሀገር ውጭ የሚኖሩ መሆናቸውንም ከዚያ ሲብስ ደግሞ ህቡ የሆኑና የራሳቸው ህልውና የሌላቸው ስሞች እንደሆኑ የማዕከሉ የፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ለእናንተ የሚደርሰውን ጋቢና ቪኦኤ ነው። ቀጣዩ ደግሞ ህግ ነው። ሲጋራ ማጨስ የሚተወውን የጤና ቀውስ በመገንዘብ ኢትዮጵያ አጠቃቀሙና ስርጭቱን የሚመለከቱ ዓለም አቀፍ ድንጋጌዎችን አጽድቃለች። ሀገር አቀፍ ህጎችንም አውጥታለች። ሀብታሙ ስዩም ካቢሲን ያለው የህግ ማስገንዘቢያ ድረገጽ መስራችና የህግ ባለሙያ አቶ ሊቁ ወርቁ ጋር በሚያደርገው አጭር ውይይት ተያያዥ ጉዳዮችን ያነሳል። አቶ ሊቁ ኢትዮጵያ ከትንባሆ ጋር በተገናኘ ስትተገብርባቸው የነበሩ አሁንም በመጠቀም ላይ ያለቻቸውን ህጎች በመዘርዘር ይጀምራሉ።
በመጀመሪያ በሽግግር መንግስት ወቅት ብሔራዊ መድኃኒት ፖሊሲ በሽግግር ጊዜ የወጣ ነው፣ ግን እስካሁን ድረስ ያለ ነው። አጠቃላይ የሚያወራው ስለ ጤና፣ ስለ ህብረተሰብ ደህንነት፣ ስለ መድኃኒቶች ቢሆንም የዚያኮ እንግዲህ አንደኛው ከዚህ ስለሚገናኝ ከዚህ የፖሊሲ መነሻ ነው የሚጀምረው የኛ ሀገር ህግ። ሁለተኛ የሚቀጥለው እንግዲህ የዓለም የጤና ድርጅት ትንባሆ ቁጥጥር አስመልክቶ ያወጣው አንድ ኮንቬንሽን። በጣም ብዙ ነገሮች አሉት ይሄ ኮንቬንሽን ግን ሀገራት ይህንን ኮንቬንሽን እንዲያደርሱት እና ስራ ላይ እንዲያውሉ ተገቢም የሚሆነ የጥንቃቄ እርምጃ እንዲወስዱ የሚያስገድድ ነው። ኢትዮጵያም በአዋጅ ቁጥር 822 ይህንን የዓለም የጤና ድርጅት ትንባሆ ቁጥጥር ማዕቀፍ አጽድቃለች። ከትንባሆ ቁጥጥር ጋር በሚገናኝ መመሪያ ቁጥር 28/2007
ትኩረታችንን የኢትዮጵያ ምግብ መድኃኒትና ጤና ክብካቤ አስተዳደር ወዳወጣው የትንባሆ ቁጥጥር መመሪያ ቁጥር 28/2007 እስቲ እንመልስና ትንባሆ በፍጹም መጨስ የለባቸውም የሚላቸው ቦታዎች አሉ።
በመሰረታዊነት ሶስት ቦታዎችን ይከለክላል ከትንባሆ ጋር ተያይዞ። መጀመሪያ ትንባሆ የሚለውን ትርጉም ይሰጥና የትንባሆ ምርት ብሎ ትርጓሜ ይሰጥና በህዝብ ቦታዎች የሚለውን ይተረጉማል። የስራ ቦታዎች እና በህዝብ መጓጓዣ ውስጥ የሲጋራ ማጨስ የተከለከለ ነው። አዛ እንግዲህ የትንባሆ ተብሎ ከሚታወቁት ውስጥ በማጨስ፣ በማሽተት፣ በማኘክ በተለያዩ መንገድ ሊመረቱ ይችላሉ። ሲጋራ የሚለው እንግዲህ በመሳብ ማጨስን የሚመለከተውን ነው ብሎ በግልጽ ይመለከታል። የህጻናት መጫወቻ ቦታዎች፣ ለህጻናት አገልግሎት የሚሰጡ ቦታዎች፣ መዋለ ህጻናት፣ የትምህርት ተቋማት፣ ማንኛውም ህጻናት የሚሰበሰቡበት ቦታ፣ የወጣት ማዕከላት በመሳሰሉ የቅጥር ግቢዎች ውስጥ ማጨስ የተከለከለ፣ በመጸዳጃና በመታጠቢያ ቦታዎች፣ በምግብ ቤቶች፣ በሆቴሎች፣ በምሽት ክበቦች፣ በካፌዎች፣ በመዝናኛ ክበብ እንግዲህ ብዙ ነገር ከወጣቶች ጋር የተገናኘ የትምህርት ማዘውተሪያ ቦታዎች ላይ ሲጋራ ማጨስን ይከለክላል መመሪያው ማለት ነው።
ትንባሆ የሚሸጥበት ሁኔታ ላይም ስለወጣው ገደብ እንወያይ። በርካታ አድማጮች ይህን ድንገት አያውቅ ይሆናል። ሲጋራ ለማጨስ እድሜው የፈቀደ ሰው በችርቻሮ መግዛት አይፈቀድለትም።
በቀጥታም ይሁን በተዘዋዋሪ ነው የሚለው 18 ዓመት በታች ለሆኑ ማናቸውም ሰዎች መሸጥ የተከለከለ ነው። ከዚህ ጋር ተያይዞ እንግዲህ በሽያጭ የተከለከለው ሌላ በአካል ካልተገናኙ ግልጽ ለግልጽ ካልተገናኙ በኦንላይን ማስተዋወቅም መሸጥም ከዚህ ጋር የተከለከለ ነው። አንደኛው የከለከለው ይህንኛው ነው። በአካል መገናኘት አለበት ወይም መተያየት አለበት ለሽያጩ ማለት። ሌላኛው እንግዲህ ሲጋራን በነጠላ መሸጥ አይቻልም የሚለው ነው። ይሄ አብዛኛው አንተ ቅድም ካነሳኸው ጋር ብዙ ሰዎች ላይም ኮንፊውዥን ያለ ነው። መከልከሉንም የሚያውቁት ነው። ሲጋራ ሊሸጥ የሚችለው ይላል መመሪያው፣ አንደኛ የሲጋራው ወይም የትንባሁ ቁጥር ወይም ክብደት በያዘ ባልተከፈተ ፓኬጅ ወይም ማሸጊያ ነው ተብሎም። ስለዚህ ይሄ ምን ማለት ነው? ነጠላ አንድ ሲጋራ ስጠኝ ብሎ ለመሸጥ አይቻልም ማለት ነው። ሻጩም ነጠላ ሲጋራ መሸጥ አይችልም ማለት ነው። ይሄ በግልጽ የተከለከለ ነው። ነጠላ ማለት በሲጋራ ፓኬት ውስጥ ከሚገኙ ሲጋራዎች ውስጥ በቁጥር አንዷ የሚገልጽ መሆኑን መመሪያው በግልጽ ያመለክታል። ስለዚህ አንድ ስጠኝ ወይም ሁለት ለብቻ በነጠላ ለመሸጥ አይቻልም።
አቶ ሊቁ ህጉ ይሄን ይበል እንጂ ዛሬም በኢትዮጵያ ጎዳናዎች ላይ ሲጋራ በተናጠልና በችርቻሮ እየተሸጠ መሆኑ ሲታይ የመተግበሩ እውነታ ላይ ጥያቄ እንደሚያጭርም አክሏል። አቶ ሊቁን እንግዲህ በአድማጮቻችን ስም እናመሰግናለን። እስቲ አድማጮች እዚህ ጋር በሙዚቃ ዘና ብለን እንመለስ። እንግዲህ አድማጮች በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ቀጣዩ ደግሞ ሴቶች በጋቢና ነው። ለዛሬ በማላዊ የድሮን ቴክኖሎጂ እያጠናች ያለችው ሊዲያ ረዘነን ይዘናል። ሊዲያ ገና በልጅነቷ በህዋ ፍቅር የተለከፈች የህዋ ሳይንስና የበራሪ አካላት መሀንዲስ ናት። አሁን ላይ በማላዊ በሚገኘው ከአፍሪካ የተውጣጡ ወጣቶች እየተሳተፉበት ያለው የድሮን ማለትም የሰው አልባ በራሪ ቴክኖሎጂ ተቋም ውስጥ ድሮን መገጣጠም እየተማረች ትገኛለች። ስለ ተሞክሮዋ ዛሬዋ ለጋቢና ቪዮ አጫውታለች፣ እንደሚከተል ይሰማል።
እኔ አዲስ አበባ ነው ተወልጄ ያደኩት። ልክ አስረኛ ክፍል ስደር ደረጄ አያለው የፋልከን ድሬ ዳይሬክተር ነው እና ሁለት ተማሪ ስኮላርሺፕ መስጠት እንደሚችል ኦፖርቹኒቲ ሲሰጠው አንደኛው ለአስራ ሁለተኛ ክፍል ተማሪ ጎበዝ የሚባለው ልጅ ሰጠ፣ ሁለተኛውን ደግሞ ለእኔ ከአስረኛ ክፍል ሰጠኝ ማለት ነው። ማትሪክ ተፈተንኩና ከዛ በኋላ የገባሁበት ዩኒቨርሲቲ በኤነርጂ ሲስተም ኢንጂነሪንግ ነበረ የገባሁት። የሀይል አቅርቦትን ህንድስና የሚባል ፊልድ ነበር። በጣም ምን ኢንትረስትድ የነበርኩት በስፔስ ጋር የተያያዘ ነገር ስለነበረ ለማፈላለግ ጀመርኩ ዩኒቨርሲቲዎች እና ቻይና ያገኘው ኤሮናቲካል ኢንጂነሪንግ ማለት ነው። ኤሮናቲካል ኢንጂነሪንግ ማለት የሚበር ነገር የሚያጠና በህዋ ላይ ሊሆን ይችላል፣ አለማችንም ውስጥ ሊሆን ይችላል ማለት ነው።
የዛሬ 3 ዓመት ከቻይና ትምህርቷን ስትጨርስ ኢትዮጵያ መጥታ ለመስራት በመወሰኗ እንደተመለሰች የምትናገረው ሊዲያ፣ እንደው ይህንን አይነት ትምህርት ተምረሽ ምን አይነት ስራዎችን ለመስራት አስበሽ ነው ወደ ኢትዮጵያ የተመለሹ ስል ጠየኳት።
እውነት ለመናገር ምንም አይነት ነገር ይኖራል ብዬ አላሰብኩም ነበር፣ ግን ባለኝ እውቀት ብዙ ቴክኖሎጂ ሴክተሮችን ከድሮ ጀምሮ አውቅ ነበር እና አንደኛው ደግሞ የኢትዮጵያን ስፔስ ሳይንስ ሶሳይቲ የሚባለው ከህፃን ጀምሮ እንትን ነበረ። ስለዚህ እጅ ሳናገራቸው በሰዓቱ ሪክሩት እያደረጉ እንደነበርና ትልቅ ፕሮጀክት ላይ መስራት የሳተላይቱን ፕሮጀክት ማለት በዛም ተፈተንኩ፣ ኢንተርቪውንም አለፍኩኝ። እኔና 19 ሌሎች ኢንጂነሮች ሆነን አንድ ላይ ተቀጠረ ለሳተላይት ፕሮጀክቱ ማለት ነው። ከዛ ጊዜ ጀምሮ እስከ አሁን ዳሳስ ድረስ በሱ ፕሮጀክት ላይ የሰራ ደረጃ ተቀጠረ ማለት ነው። በመሀል ምን አለ ቻይና አብረን ነበረ ከቻይና ጋር ኮላብሬት አድርገን የሰራ ነው። ብዙ ትሬኒንጎችን ሰጠኛ። በግሌ ደግሞ ካምፓኒን በሪስፖንስ አድርጎኝ በግሌ ደግሞ ተወዳደሬ ራሻ ሄድኩኝ ለተወሰነ ያህል ጊዜ ቆይቼ ተመለስኩኝ።
ሊዲያ አዲስ አበባ ወመዘክር ውስጥ በሚካሄደው የአሜሪካን ሴንተር ውስጥ የኤሮስፔስ ክለብ መስርታ ምንም እንኳን ኢትዮጵያ ውስጥ ይህን መሰል ትምህርት ባይኖርም ወጣቶች እንዲመራመሩ ታበረታታለች።
ከዛ በኋላ ቮለንተሪ የሚሰራቸው ሌሎች ኢትዮጵያ ስፔስ ሳይንስ ሶሳይቲ 5 ኪሎ ያለው እና ሌላ ደግሞ አሜሪካን ሴንተር አሜሪካን ኤምባሲ ስር ወመዘክር ላይ ባይ ውስጥ የሚገኛለን ኤሮስፔስ ክለብ አለኝ እዛ እና ከተለያዩ ተማሪዎች አሉ ኢንፎርማል የሆነ ሚቲንግ እናደርጋለን የተገናኘን ከሃይስኩል ተማሪዎች ጋር። ምንድነው ላይክ አይ ቲንክ ሁሉም ሰው ምንድነው ሰማይን ሲያይ ምን አለ ብሎ መጠየቁ አይቀርም እና ምን አይነት ነገር አለ ብሎ ማለት ነው ሰማይ ላይ ምን አይነት ነገር አለ ብሎ መጠየቁ አይቀርም። እኔ ደግሞ ከህፃነት ጀምሮ ፋሲኔት ያደረገኝ ነበረ። ስቲል አሁን ለምሳሌ ለአባቴ ለሚጠይቀኝም ሰው ታዲያ እኔ ተመራማሪ መሆን ነው የምፈልገው የህዋ ተመራማሪ መሆን ነው ፈልገው ነው የምላቸው የነበረው። እኔ ያለፍኩበት ሁኔታ ነግራቸዋል። በጣም ኢንትረስት ናቸው በእኔ ፊልድ ማለት ነው። ቀላል አይደለም እውነት ለመናገር እንትን ለማድረግ ብዙ ነገሮችን መተው አለብሽ አንቺ የምትፈልጊ ነገር ላይ ለመድረስ ስትፈልጊ። ግን ቢሆንም ደግሞ ፌዝ ግን አስፈላጊ ነው ይሆናል ብሎ እኔ ኤሮናቲካልን መርቄ ስገባ ማንም ሰው የሚያውቀው እንኳን አልነበረም እስክመረቅ ድረስ ራሱ ማለት ነው። አይደለም ተመርቄ ራሱ ለሰዎች ይሄን የተማርኩት ብዬ ኤክስፕሌን ማድረግ አለብኝ ትምህርት እንደሆነ ማለት ነው። ለዛም ነው የአሜሪካን ሴንተር ኤርስፔስ ክለብ የሚለውን ነገር ምናምን ኢኒሼት ማድረግ ያሰብኩት። ምክንያቱም ያለው ነገር ብዙ ሰው አያውቀው። ኢቨን እውቀት ያላቸው ሰዎች ተች ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ ማለት በፍጥነት ሬጉሌሽን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል።
ሊዲያ አሁን ላይ ማላዊ በሚገኝ የአነስተኛ ሰው አልባ በራሪዎች ምህንድስና ወይም ድሮን ቴክኖሎጂ ትምህርት ቤት ውስጥ ድሮን ጥገና እያጠናች ትገኛለች። ይህ መንገድ ቀላል ባይሆንም ወደ ኢትዮጵያ ስትመለስ ግን በጣም ሰፊ የሆነ እቅድ ማሻ ከተሰኘና በድሮን የሕክምና መሳሪያዎችና የጤና ናሙናዎችን ለማንቀሳቀስ ከሚሰራ ድርጅት ጋር አብራ ለመስራት እቅድ መያዟንም ትናገራለች።
ያው ማሻ የሚባል ፒኤልሲ ያለ ስመለስ እንግዲህ ከእነሱ ጋር የመስራት ታስባለን። ስመለስ ማድረግ የምፈልገው ነገር ወይ ኦቶሪቲዎች ሊሆን ይችላል ኢንፍሉዌንሻል የሆኑ ሰዎችን ማሳየት ነው። ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጣናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ በፍጥነት ሬጉሌሽን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ስመለስ ደግሞ ሌላ ነው የሚሰራው ነገር ከዩኒቲ ከነሱ ጋር ሆነ ኢኒሽት ማድረግ አለብን ነው። ቅስቀሳ ሂደት ደግሞ ዩኒሴፍ ሊኖር ይችላል አፍሪካን ዩኒየን አዲስ አበባ ውስጥም ስለሚገኝ አፍሪካን ዩኒየንም እንጠቀማለን ብለን እናስባለን። ኮኦርዲኔት ለማድረግ ማለት ነው። እንደዛ የሚል ነገር ነው ያወራ ነው ከዩኒሴፍ ጋር ማለት ነው።
እንግዲህ ሊዲያ ጥሩ ልምድ ቀስማ እንደምትመለስና ሀሳቦቿ እንደሚሳኩላት ተስፋ እናደርጋለን። አሁንም እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ በምናቀናው ቅድም በዜና ላይ እንደሰማ ነው ትላንትና ማክሰኞ እኩለ ሌሊት ገደማ አዲስ አበባ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሶስት ሰዎች ህይወቱን ማለፉን ቀድመን ነግረናቸዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳስ አቡነ ማትያስ የሰጡትን መግለጫ በዚህ ጉዳይ ላይ ተንተርሶ እሱን ሰምተን እንመለስ።
በቦሌ ክፍለ ከተማ ወረዳ አስተዳደር ውስጥ አዲስ መቃኞ ቤተክርስቲያን መሰራቱን መነሻ በማድረግ በአካባቢው ምዕመናንና በከተማው የጸጥታ አካላት መካከል ጥር 26 ቀን 2012 ዓመተ ምህረት ከሌሊቱ 7 ሰዓት ሲሆን በተፈጠረው አለመግባባት የሁለት ሰዎች ህይወት መጥፋቱንና ሌሎችንም የቆሰሉ ሰዎች እንዳሉ አጣሪዎች ካቀረቡት ሪፖርት በማረጋገጣችን በድርጊቱ ከፍተኛ ሐዘን ተሰምቶናል። እንዲህ አይነቱ ክስተት በሚፈጠርበት ጊዜ የግራቀኝ ወገኖች በሰከነና በሰለጠነ መንገድ ችግሩን በውይይት መፍታት ሲገባ ወደ ኃይል እርምጃ መገባቱና የሰዎች ህይወት መጥፋቱ ቤተክርስቲያኒቱን በእጅጉ አሳዝነዋታል። በመሆኑም የተፈጠረውን ችግርና ጉዳት አስመልክቶ የከተማው አስተዳደርና ጉዳዩ የሚመለከታቸው የመንግስት አካላት ዝርዝር ጉዳዩን በማጣራትና ለተፈጸመው ችግር ተጠያቂ የሆኑትን አካላት ለህግ በማቅረብ ተገቢውን ውሳኔ እንዲያደርግና የወንጀል ምርመራ የማጣራት ሂደቱን አስመልክቶ ዝርዝር ሪፖርት ለህዝቡ ይፋ እንዲደረግ በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን።
በዚህ ጉዳይ ጋር በተያያዘም የአዲስ አበባ ከተማ መስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማም መግለጫ አውጥቷል፣ እንደሚከተለው ይሰማል።
ትላንትና ማታ በምሽት ህጋዊም ባይሆን ቦታው በምሽት ግን መፍረስ አለበት፣ መንግስት ይህን አቋም አለው። ስለዚህ በዚህ ሂደት ተልእኮ የሰጠውንም ሰው ተልእኮ የሰጠውንም አመራር ወይም ለህዝብም ይፋ እናደርጋለን። ምክንያቱም እኛ የምናምንበት ህገ ወጥም ቢሆን ራሳቸው ማፍረስ እንደሚችሉ በተደራጀው ኮሚቴ ከዚህ በፊት ሰው ነበር። የኦርቶዶክስ ብቻ ሳይሆን የሙስሊምም የፕሮቴስታንትም የተቋቋመ ኮሚቴ የተደራጁ የተሰሩ ህገወጥ የሆኑ ቦታዎችን ራሳቸው ቆሞ ሲያፈርሱ ነበር። ነገም ያፈርሳሉ የሚል እምነት አለን። ምክንያቱም አንዱ የተስማማ ነው፣ መንግስት የሚገባቸውን ይሰጣቸዋል፣ የማይገባቸውን ደግሞ ራሳቸው ያፈርሳሉ የሚል እምነት ስለተያዘ ማለት ነው።
አድማጮች እንግዲህ እዚህ ላይ ፕሮግራማችንን አጠናቀን ልንሰናበታችሁ ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም ኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ደውሉና መልእክት አስቀምጡልን፣ ደርሰናል። ኤደን ገረመው አብሬያችሁ ነበርኩ። መልካም ምሽት።
ሰገሌ አሜሪካቲ ራዲዮን ሰገሌ አሜሪካ ዊጣታ ቀቤ ሀንገ ጅማታት ገልገለ ኬሳ ሰአለማ ፎለካ ጀልቀቤ ሀንገ ሰአሰዲት ሜትር ባንድ ድግደሚ ለም ድግደሚ ሸኒት ሶዶሚ ተኮረት ዋሽንግተን ዲሲ ረከደበርሱ ሰገንታ አፋን ኦሮሞ አመጀልቀብ